ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንድ
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ልጆች ተስፋ ናቸው። እናም ሌላ ልጆች ስንል ብዙ ሰው የሚሰባሰብበት ምክንያት ነው። የእውነት የወደፊት ኢትዮጵያችን ቆንጆ ጮራ ከፈለግን አሁን ልጆች ላይ በጣም ማተኮር አለብን፣ መስራትም አለብን።
ዶክተር ሐወኒ ንጉሴ ይባላሉ። እዚህ ዩናይትድ ስቴትስ ውስጥ የሚኖሩና በዩኒቨርሲቲ መምህርነት የሚያገለግሉ የቅድመ እድገት ወይም የታዳጊ ልጆች ልዩ ትምህርት አዋቂ ናቸው።
ኢትዮጵያ ውስጥ የመሰረቱት Early Childhood Education Ethiopia የተባለው የበጎ አድራጎት ድርጅታቸው እየሰራ ያለውን አስመልክቶ ከተናገሩት የተወሰደ ነው። አብረውን ያመሻሉ።
ማህበራዊ መገናኛ ብዙሃንን በመጠቀም የአገርን ባህል ማስተዋወቅ ትኩረት ያደረገችና እንዲሁም በጦርነት የተጎዱ ወገኖችን ለመርዳት ገንዘብ ስታሰባስብ የቆየች
በመደበኛ ስራዋም በምትኖርባት የኤድመንተን ከተማ በነርስነት ሙያ የኮቪድ ህሙማንን በመርዳት ላይ የምትገኝ ወጣትም ሌላዋ እንግዳችን ናት።
ከአዲስ አበባው ዘጋቢያችን ንጉሴ አክሊሉ እንግዳ በስተቀር ያጋጠመኝ ጉዳይ ሆኖ ዛሬ ሁሉም እንግዶቻችን ሴቶች ናቸው።
ትዝታን ሳስታምም በሚል ርዕስ ስለደረሰችውና በርካታ አጫጭር ልቦለድ ስራዎቿ ስለተጋፈጡበት አዲሱ መጽሐፏ ልታወጋን፣
ከአጫጭር ወጎቿም አንዱን ለቅምሻ ልታሰማን ወጣቷ ብዕረኛ የጣሚና ደራሲ የመጽሐፍ ዓለም እንግዳችንም ቆየት ብላ ብቅ ትላለች።
በተለይ በውጭ አገር ነዋሪ ለሆናችሁ አድማጮቻችን በዓላት የበዙበትና በኢትዮጵያም የገና በዓል የተከበረበት የበዓል ሰሞን ለመሆኑ እንዴት አለፈ?
እንደምን አመሻችሁ፣ እንደምን ሰነበታችሁ ክብራትና ክብራን አድማጮቻችን።
ከዛሬ እሁድ ጥር 1/2014 ዓ.ም ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና
አሉላ ከበደ ነን።
አሁን እሁድ ከሆነ እለቱ
የራዲዮ መጽሔት ነው። ሰዓቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን።
እንዳትሄዱ።
ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምን አመሻችሁ። ዜናውን የማሰማችሁ ሰለሞን አባተ ነኝ። ጉዳዮቻቸው የፍርድ ሂደት ላይ የነበሩ የፖለቲካ ኃይሎች አመራር አባላት ክስ የተቋረጠው ለኢትዮጵያ የሚበጅ መሆኑ ስለታመነበት መሆኑን ጠቅላይ ሚኒስትር አብይ አህመድ ዛሬ አስታወቁ። የመንግስቱ እርምጃ ሰፊ ቁጣ ቀስቅሷል ያሉት ጠቅላይ ሚኒስትር አብይ ግለሰቦቹ በእድሉ ካልተጠቀሙ ዶሴዎቹ እንደገና ሊከፈቱ እንደሚችሉ አስጠንቅቀዋል። ኬኔዲ አባተ ተጨማሪ ያለው ከአዲስ አበባ።
የኢትዮጵያ መከላከያ ሚኒስቴር ዋና መስሪያ ቤት ህንጻ የምረቃ ስነ ስርዓት ላይ ተገኝተው ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ከትናንት በስቲያ ክሳቸው ተቋርጦ ከእስር የተለቀቁ አንጋፋ የህወሓት አመራሮች ጉዳይ ቁጣ መቀስቀሱን በመግለጽ ክሱ የተቋረጠበትን ምክንያትም አብራርተዋል።
ትናንት ክስ የተቋረጠላቸው የተሸነፉ ኃይሎች ክስ እንዲቋረጥና ከእስር ቤት እንዲወጡ ሲደረግ ከፍተኛ ቁጣ ቀስቅሷል። ግን አገር ወዳድ ኢትዮጵያውያን በውስጥም በውጭም የሚገኙ ያንዳንዶችን ከኛ ይቅር ማለት አምርረው የጠሉና የደነገጡ ወንድምና እህቶቻችን እንዲገነዘቡልን የምንፈልገው ይህ ጉዳይ እኛም መጀመሪያ ስንሰማው ያስደነገጠ መሆኑን ነው። ነገር ግን ደጋግመን ስናመነዝገው ግራ ቀኙን ስንፈትሽ ለኢትዮጵያ የሚበጅ ለኢትዮጵያ ዘላቂ ጥቅም የሚያግዝ የኢትዮጵያን ዘርፈ ብዙ ጠላቶች የሚቀንስ በአውደ ውጊያ ያገኘነውን ድል በሰላሙ መድረክ እንድንደግም የሚያደርግ የአባቶቻችን ልጆች መሆናችንን የሚያረጋግጥ በመሆኑ እየመረረን የዋጥነው እውነት ነውና እናንተም ለሀገራችሁ ዘላቂ ድል ስትሉ ለሀገራችሁ ክብርና አሸናፊነት ስትሉ ደጋግማችሁ በማሰብ ይህንን ውሳኔ እንድትቀበሉ በትህትና ጠይቃችኋለሁ።
ይህ እርምጃ የማሸነፋችን ውጤት ነው ሲሉም የገለጹት ጠቅላይ ሚኒስትር አብይ በዚህ ሂደት ከእስር ለተለቀቁ ግለሰቦች የማስጠንቀቂያ መልእክት ማስተላልፈዋል።
በዚህ ውሳኔ ክስ የተቋረጠላችሁ ወገኖች ስላሸነፍን መበቀል እየቻል ይቅር ማለትን ስለመረጥን ክስ አቋርጠን እናንተን ሳይሆን ከእናንተ ጀርባ ያለውን ህዝብ አክብረን የወሰን መሆናችን አውቃችሁ ይህን ድል ሳታበላሹ እንድትጠቀሙበት ላሳስባችሁ ፈልጋለሁ። ክስ ማቋረጥ ማለት ምህረት መስጠት ማለት አይደለም። ክስ የተቋረጠለት ሰው በአግባቡ መጠቀም ካልቻለ መልሶ የክስ መዝገቡን መምዘዝ የሚቻል ስለሆነ
በተያያዘ ዜና ጠቅላይ ሚኒስትሩ ዘለግ ባለው የዛሬው ንግግራቸው የኢትዮጵያ መከላከያ ወደ ትግራይ ክልል ዘልቆ እንዳይገባ በመንግስት ቢወሰንም በህዋት የሚመራው ኃይል በተለያዩ ግንባሮች ትንኮሳ እየፈጸመ እንደሚገኝ አንስተዋል። ይሁን እንጂ ጦራችንን ከአማራና አፋር ክልሎች ለሰላም ስንል አውጥተናል ያሉት የህዋት ኃይሎች ከዚህ ቀደም በሰጧቸው መግለጫዎች በተቃራኒው የኢትዮጵያ መንግስት ጦር ትንኮሳ እንደሚፈጽም መግለጻቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ትናንት ምሽት ላይ ለሀገሪቱ መገናኛ ብዙሃን በሰጡት የአዲሱ 2022 ዓመተ ምህረት መግለጫና ማብራሪያ የዛሬ 3 ዓመት ኢትዮጵያ ውስጥ በመጣው ለውጥ በሁለቱ ሀገሮችና በቀጠናው ውስጥ መልካምና የሰላም ያሉት ግንኙነት ተፈጥሮ እንደነበር ተናግረዋል። ፕሬዝዳንቱ ለሁለት ሰዓታት ተኩል በቆየ በዚሁ ማብራሪያቸው ለውጡ ያልጣማቸው ያሏቸው በስም ያልጠሯቸው የውጭ ኃይሎችና ህወሓት ጦርነት መፈታቸውን ይሁን እንጂ እቅዳቸው መክሸፉን መናገራቸውን ሪፖርተራችን ብርሃነ በረሀ ከአስመራ ዘግቧል። በህወሓት ተካሄደ ያሉት ወታደራዊ ጥቃትና ኤርትራ ላይ የተጣለው ሚሳኤል ያልተጠበቁትና ያልተዘጋጁበት እንደነበረም ፕሬዝዳንቱ ተክሰው በወቅቱ ኤርትራ ራሷን ለመከላከል ህጋዊ ያሉትን እርምጃ ወስዳለች ብለዋል። የተከታታዩ ጦርነት ተጎጂ በዋናነት የትግራይ ህዝብ መሆኑን የጠቆሙት ፕሬዝዳንት ኢሳያስ የትግራይ በአጠቃላይ የኢትዮጵያ ህዝብ ችግሩን በሰፊ ልቦና እንዲፈቱ መክረዋል። የትግራይ ህዝብ ላለፉት 30 ዓመታት ያገኘው ጥቅም የለም ያሉት ፕሬዝዳንት ኢሳያስ ጠባብ ቡድን ሲሉ የጠሩት ህወሓት ህዝቡን መያዣ እንዳደረገና ከጎረቤት ህዝቦች ጋር በሰላም እንዳይኖርና ከግጭት ወደ ግጭት እንዲገባ ጥላቻ እንዲያሳድር አድርጓል ሲሉ ከሰዋል። በፕሬዝዳንት ኢሳያስ ንግግር ላይ ከህወሓትም ይሁን ከኢትዮጵያ መንግስት በኩል የተሰማ ምላሽም ይሁን ቃል እስካሁን የለም። ፕሬዝዳንት ኢሳያስ የሱዳን ሁኔታን አስመልክተው ሲናገሩም አሁን እየታየ ያለው ቀውስ ያለፉ 30 ዓመታት ችግሮች ውጤትና ነጸብራቅ መሆኑን ጠቁመው የውጭ ጣልቃ ገብነትም ሁኔታውን አባብሶታል ብለዋል። ከማንም በላይም የጸጥታ ኃይሎች ኃላፊነቱን ሊወስዱ እንደሚገባ ገልጸዋል። ዓለም አቀፍ ግንኙነቶችንም አስመልክተው ፕሬዝዳንቱ ሲናገሩ በዓለም ላይ የጫካ ህግ ያሉት ሁኔታ እየተስተዋለ መሆኑን ጠቁመው በተለይ የአንድ ወገን ጥቅምን ለማስጠበቅ ያሏቸውን ማዕቀቦች አውግዘዋል።
ንገዛው ሩሱ እዚ ናይ ጫካ ስርዓትን ናይ ጫካ ህግታትን ስለዘሆነ ህዝብታት ዓለም ቃልሲ
ያንን የጫካ ህግ ለመቋቋምን የዓለም ህዝብ ትግልና ወዳጅነት ሊያይል ይገባል ብለዋል ፕሬዝዳንቱ። መረጋጋት የልማት እቅዶች ላይ አዎንታዊ ጫና እንዳለውም ጠቁመዋል። ኤርትራ ሰብአዊ መብቶችን ትረግጣለች፣ የዜጎቿን ፖለቲካዊና የተሳትፎ ነጻነቶችን አታከብርም በሚል በምዕራባውያንና በሰብአዊ መብቶች ተሟጋቾች እንደምትወቀስ ይታወቃል። ባለፈው ሳምንት ሀገራቸው ከቻይና ጋር ያደረገችውን ስምምነት ለ55 ዓመታት ቆይቷል ያሉትን የሁለቱን ግንኙነት ወደ ተሻለ ደረጃ ለማሳደግ የተደረሰበት ስትራቴጂያዊ ስምምነት ነው ብለውታል ፕሬዚደንቱ። ስምምነቶቹ በልማት በመከላከያና በደህንነት እንዲሁም በቀጠናዊና በዓለም አቀፋዊ ጉዳዮች ላይ ያተኮሩ መሆናቸውን ተናግረዋል። ለሙሉ ዘገባ ከማብራሪያዎችና ከትንታኔዎች ጋር በሌላ ቅንብር እንመለሳለን። አንድ የቆጵሮስ ተመራማሪና ቡድናቸው ዴልታ ክሮን የሚባል አዲስ የኮሮና ቫይረስ ዝርያ ማግኘታቸውን ሳይፕረስ ሜል የሚባል የሀገሪቱ ጋዜጣ ዘገበ። ዴልታ ክሮን የዴልታ ዘረመል ዳራ እንዳለውና የተወሰኑ ሽግግሮችን ያሳየ የኦሚክሮን ዝርያ ጋር ትስስር እንዳለው የቆጵሮስ ዩኒቨርሲቲው ዶክተር ሊዮንቲዮስ ኮስትሪኪስ ለሳይፕረስ ሜል ተናግረዋል። ሆስፒታል ውስጥ ባሉ ህሙማን ላይ የቫይረሱ ሽግግር ወይም ለውጥ ድግግሞሽ እንደሚያይል የጠቆሙት ዶክተር ኮስትሪኪስ ሁኔታው በዴልታ ክሮንና በሆስፒታል ህክምና መካከል የቀረበ ግንኙነት መኖሩን እንደሚያሳይ ተናግረዋል። ይህ በእንዲህ እንዳለ በህዝቧ ብዛት ግዙፍ አንዶነች በሚታወቀው የአውስትራሊያ ግዛት ሳውት ዌልስ ዛሬ 16 ሰው በኮቪድ-19 መሞቱን ባለስልጣናቱ ተናግረዋል። ግዛቲቱ ውስጥ 30,000 ሰው ዛሬ እንደተያዘ የሚጠቁሙት መረጃዎች በአጠቃላይ 200,000 ሰው ተነጥሎ እንዲቀመጥ መደረጉን ገልጸዋል። በሁለተኛይቱ ግዙፍ ግዛት ቪክቶሪያ ደግሞ ዛሬ 44,000 ሰው ተይዟል። በሌላ በኩል በየሬስቶራንቱ ለመመገብ በህዝብ ማመላለሻዎች ለመገልገልና ባህላዊ ትርኢቶች ላይ ለመገኘት የክትባት ማረጋገጫ መያዝ እንደሚያስፈልግ የሚደነግገውን አዲስ መመሪያ በመቃወም 100,000 ፈረንሳውያን ዛሬ በተቃውሞ በየከተማው አደባባዮች ውለዋል። ጀርመን ውስጥም መጠጥ ቤቶችና ምግብ ቤቶች ውስጥ ለመግባት መከተብ ግዴታ መሆኑን የሀገሪቱ ቻንስለር ኦላፍ ሾልዝ አስታውቀዋል። የየመንግስታቱን የኮቪድ-19 እገዳዎች የተቃወሙ ቱሪን ጣሊያንና ቤይሩት ሊባኖስ ውስጥም ሰልፍ ወጥተዋል። አውሮፓ ውስጥ በኮቪድ-19 ሞት ብዛት ከሩሲያ ቀጥላ ሁለተኛ በሆነችው እንግሊዝ ወረርሽኙ ከተነሳ ወዲህ የሞተው ሰው ቁጥር ዛሬ ከ150,000 ማለፉን ዘገባዎች ጠቁመዋል። ባለፈው ሳምንት ውስጥ የኮሮና ቫይረስ ስርጭት ከአራት እጥፍ በላይ ያሻቀበባት ህንድ ዋና ከተማይቱ ኒው ዴልሂን ትናንት ዝግ አድርጋ ውላለች። የተከበራችሁ አድማጮች፣ ለዜና የተያዘው ጊዜ አበቃ። ከቀሪ ዝግጅቶች ጋር አብራችሁን ቆዩ። ዜናውን ያሰማዋችሁ ሰሎሞን አባተ ነኝ። ጤና ይስጥልኝ።
እሁድ ጥር 1 2014 ዓ.ም ምረት የራዲዮ መስጊድ ጀመረ። ከአውሮፓውያኑ የገና በዓል ክርስማስ አንስቶ
በተለይ ሁለት የቀን መቁጠሪያ ላላችሁ ከሀገር ውጭ ለምትኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን አድማጮቻችን
ከትናንት በስቲያ አርብ የተከበረውን የኢትዮጵያን የገና በዓል ጨምሮ ለብዙ አድማጮቻችን የበዓላት ሰሞን ነበር።
እናም የገናን በዓል ለምታከብሩና ላከበራችሁ አድማጮቻችን እንኳን አደረሳችሁ።
በመግቢያችን ካስተዋወቅናቸው ልዩ ልዩ ቁም ነገር አዘልና አዝናኝ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ትዝታ በላቸውን ወደ ቀዳሚው ቅንብር ከማምራታችን አስቀድመንም
አሁን በራዲዮ መጽሔት ወግ መሰረት
የሳምንቷን ምርጥ ግጥም እናስቀድም።
ምን አላ ይባልም ምን የለም ባለም ላይ ምድር በሸፈነው ባቀለለው ሰማይ እዚህ ሁሉም አለ አንድም ባይኖር እንኳ ወርቅ አልማዝ ያገኛል ፍልሙን የሚያንቋቋ ተስፋ ውስጥ ናቸው ዓለምም አዱኛም ብንተኛም ፍልማለን ላናልም አንተኛም። መደበኛ ስማቸው ይሁን የብዕር ስማቸው እርግጠኛ አይደለንም ፓፒረስ የተባሉ ገጣሚ የቋጠሯቸው ስንኞች መሆናቸውን ገልጸው የፕሮግራማችን ተከታታይ አዳም ሰለሞን ባደረሰንና ለሳምንቷም ምርጥ ባደረግናት ግጥም ዝግጅታችንን ጀምረናል። ፓፒረስን ለምጥን ግሩም ግጥማቸው እናመሰግናለን።
Thank you.
አሁን ከራዲዮ መጽሔት ማስታወሻ።
ችግር ወይም መከራ በጥና ጊዜ ከስቃይ መውጫ መንገድና ብርታት ተቋሚው የተስፋ ጭላንጭል አይክስተም ብቻ ይላል። አንድ ሰንበት ያለ የስነ ልቦናና በጥልቅ መንፈሳዊ ሳቢዎች ፋይዳ ላይ የተደረገ ጥናት።
ያንንም ለመውጣው በር ለችግሩ መፍቻ ቁልፍ ማንኛው እድል ይሰፋል ባለበት ድምዳሜው።
ከቅርብ ጊዜያት ወዲህ ዓለም ከአንዱ ቀውስ ወደ ሌላ ቀውስ ማዝገምን የለት ተለት ነገሯ ያደረገች ትመስላለች።
ዓለም አቀፍ ወረርሽኝ፣ ግጭቶች፣ የፖለቲካ ውጥረት፣ የተፈጥሮ አደጋ፣ የምጣኔ ሀብት ቀውስ፣ ማህበራዊ ውዥንብር
ሰዎች መቼም የሚያጋጥሟቸው የዘወትር የየግል ፈተናዎችና አደጋዎችም ዝርዝሩ ብዙ ነው።
የሚወዱትን ሰው በሞት እንደማጣት፣ ከፍተኛ የጤና መታወክ፣ ስራ አጥነት፣ አሳዛኝ አደጋዎች ወዘተፈ።
ይሄ ሁሉ ተደራርቦም ታዲያ ለብዙዎች ካሁን ቀደም ታይቶ የማያውቅ የመከራ የትግልና ግራ አጋቢ ሁኔታ ሁነኛ ምላሽ ያልተገኘለት ግዙፍ ጥያቄ ይደቅናል።
የሰው ልጆችን ኑሮ የሚያናጉ ይህን መሰል ቀውሶች በተለይም ተነባብረው ሲመጡ ሊወጧቸው የማይችሉና ማብቂያ የሌላቸው ሲመስሉ፣
በአስቸጋሪ ጊዜ ውስጥ መኖር ለሚፈጥራቸው የስሜትና የጤና ሁከት እንዲሁም ለነገሮች ባለን አመለካከት ላይም ከፍተኛ ጉዳት ሊያስከትሉ ይችላሉ።
በከፍተኛ ጭንቀት መዋጥና ህይወት ሙሉ በሙሉ ከቁጥጥር ውጪ የሆነች ጭምር ሊመስል ቀጥሎ ሊሆን ስለሚችለውም ከባድ ስጋት ሊያድርብን ይችላል።
ይህንን ተስፋ ከምንም በላይ እጅግ አስፈላጊው ነገር ሆኖ ይመጣል።
ተስፋ ማድረግ ህይወትን በሆነ መንገድ የተሻለ የሚያደርግ ውጤት መፈለግ እንደመሆኑ አሁን ላሉበት አስቸጋሪ ሁኔታ የበለጠ ታጋሽ የሚያደርግ አቅም መለገስ ብቻ ሳይሆን ውሎ አድሮም ህይወትን ማሻሻል በማስቻል ረገድ ያለው ፋይዳም ከፍ ያለ መሆኑ ይታመናል።
ምክንያቱም መንፈስን በማጥናት ከሚያጎናጽፈው ብርታት በተጨማሪ የተሻለ ሁኔታን ለመፍጠር የሚያስችሉ እርምጃዎችን ለመውሰድም ያነሳሳልና ነው።
እርግጥ ነው ያለህበትን እውነታ ድንገት መቀየር አትችል ይሆናል። ነገር ግን ስለ ሁኔታው ያለህን አመለካከት መቀየር ትችላለህ።
ይህም በሚያስገርም መልኩ በተራው እውነትን መቀየር የሚያስችል አውድ ሊከስስ ይችላል ነው ሳቢው። በሆነ ነገር ላይ እምነት የማሳደርን ያህል የቀረበ ጥልቅ ሳቢ ነውና ብርታትና በራስ መተማመንም ይቸር ይሆናል።
ዓመት ሊደርስ እንደተቃረበ በበረታ መደናገር ውስጥ የተነበተችው ዓለም በፈተናዎች ተተብትባ ሳለችም ቢሆን ተስፋ ለማድረግ የፈቀደች ትመስላለች።
የበዓላቱ ስሜት የፈጠሩት ትሩፋት ይሁን ተስፋ በመጨረሻው የተሻለ ምርጫ የመሆኑ ምስጢር ወይስ ሌላ?
መጪውን ለማየትም ጊዜ ይጠይቃልና ከዚያ ለመድረስስ ተስፋ ማሳደር ሳይሻል ይቀራል?
የመጽሔቱን ገጾች ተከትለው የሚቀርቡት የምሽቱ ቅንብሮች ግን በየፊናቸው ተስፋን ወደ ተጨባጭ ሁኔታ ለማቃረብ መንገድ የጀመሩ የምግባር ክንውኖች ናቸው። ወደ ቀዳሚው እናቅና።
ልጆች ተስፋ ናቸው ሲሉ የሚንደረደሩት በመግቢያችን ያስተዋወቅናቸው የህፃናት ትምህርት አዋቂዋ እንግዳችን ዶክተር ሀወኒ ንጉሴ ናቸው።
የወደፊቷን ኢትዮጵያ ልጆቿን ከተንከባከብን፣ ጥሩ ነገር ካስተማርናቸው፣ ባህላቸውን እንዲያውቁ ካደረግን በኋላ ምንም ነገር ውስጥ እንደማንገባ ተስፋ አለኝ ይላሉ።
የወደፊቷን ኢትዮጵያ ጮራ ማየት ከፈለግን አሁን የልጆች እጣ እንዲሰመር መስራት አለብን ነው የሚሉት።
ዶክተር ሃወኒ በዩናይትድ ስቴትስ በደቡባዊ ካሊፎርኒያ ክፍለ ግዛት የሚገኘው ብራንድማን ዩኒቨርሲቲ የኤርሊ ኤጁኬሽን ትምህርት ክፍል ረዳት ፕሮፌሰር ናቸው።
በደብረ ታቦር ለትንንሽ ልጆች መማሪያ የሚገነቡትን አዲስ ትምህርት ቤት አስመልክቶ በአጭሩ አወያይተናቸዋል። ወደ ቃለ ምልልሳቸው እንውሰዳቸው።
ዶክተር ሃወኒ በቅድሚያ ለጊዜው አመሰግናለሁ።
እኔም በጣም አመሰግናለሁ አሉና።
ቅድመ እድገት የህፃናት ትምህርት የሚልጆች ትምህርት በኢትዮጵያ በእንግሊዝኛው አጠራር early childhood education ኢትዮጵያ የተባለው ተቋማችሁ ከጥቂት ወራት በፊት ስለ ትምህርት ፋይዳና እንዲሁም የወትሮን የትምህርት አሰጣጥ ዘይቤ ጨምሮ የተመለከተ ሰፊ ውይይት አድርገን ነበር። ዛሬ ታዲያ ከአንድ ትልቅ ዜና ጋር ነው ብቅ ያላችሁት። ደብረ ታቦር አካባቢ እድሜያቸው ከ3 አመት እስከ 7 አመት ላሉ ህፃናት ትምህርት ቤት በመገንባት ላይ መሆናችሁ ነው የተገለጸው። እስኪ ባጭሩ ስለ ውጥናችሁ ይንገሩን።
እሺ፣ በጣም አመሰግናለሁ። እንዳልከው አሁን ወደ ሁለተኛው ዙር ጥያቄን ተንብየናል። በድርጅታችንና ደብረ ታቦር አካባቢ ያለ ጋፋት የሚባል አንደኛ ደረጃ ትምህርት ቤት አለ። እነሱ ስር ደግሞ ይሄ የቅድመ ደረጃ ትምህርት ቤት እዛ አካባቢ ያሉት ከነሱ ጋር መሰራው ከደብረ ታቦር ዩኒቨርሲቲ ስታፍ መምበርስ አሉ አብረን የምንሰራው። እንግዲህ ብዙ ወራቶች ስንነጋገር ይሄንን እቅድ ስናወጣ ወላጆችን ስንሰማ የእውነት እንዴት ነው የምንረዳው ብለን እና ችግሩን ተምተናል። ወደ 450 ተማሪዎች እንደነበሩም ተነግሮን እዛም ያሉት አቶ ሙላ አለም የሚባሉ የኤሌመንትሪ ትምህርት ቤቱ ፕሪንሲፕል እሳቸውም ከኛ ጋር ተገኝተው አንድ ሁለት ስብሰባ አቀርበዋል እና ፕላኑን እንግዲህ ስናወጣ ልጆች ምንድን ነው የሚያስፈልጋቸው ከሱን የጀመርነው። በጣም ጎበዝ አርክቴክቶች አብረውን ሰርተዋል። የማታን ቸሬና ቤተልሔም ታደሰ የሚባሉ እንግዲህ እቅዱን ስናወጣ አንደኛ ልጆች በባህላቸው መማር እንዳለባቸው፣ ሁለተኛ ደግሞ በጣም በማይጨናነቅ ሁኔታ መሆን እንዳለበት 100 ለአንድ አስተማሪ እንኳን 100 10 ልጅ ለአንድ አስተማሪ አንዳንዴ ይከብዳልና፣ ከዛ ውጭ ደግሞ ኢትዮጵያ ልጅ እንደምታውቀው ብዙ ጫና አለበት። አሁን በጦርነቱ ብቻ አይሆን ከጦርነቱም በፊት የምግብ እጥረት አለ። የአካባቢ ህይወት ያለው እንኳን ሌሎች ችግር አሉ እና እሱም በሙሉ እንደው እኛም ለመቀበል እና ልጆች ትምህርት ቤት ሲመጡ ለ8 ሰዓት እንኳን አብሮን ሲሆኑ ያንን ችግር እንዴት ይፈታሉ በሚል መንገድ ለማስተማር ነው። እንግዲህ ዋናው እሱ ነው።
መልካም። ዶክተር ሃወኒ እንደገለጹት አንድ መምህር ለ100 ተማሪዎች ትምህርት የሚሰጥበት በትምህርት አሰጣጥ ደረጃ በተለይ በጨቅላ ህፃናቱ ንጽጽሩ በትምህርት ስርዓቱ በሚጠበቀው አሰራር መሰረት ለ4 ልጆች አንድ መምህር በሚመደብበት ወይም አንድ አስተማሪ እንክብካቤና ትምህርት በሚሰጥበት ነው 100 እየተሰጠ ያለውና ያን ሁኔታ መቀየር የሚያስችል ከዚህ ቀደም መንገድ በከፈቱ ወይም ፈርቀዳጅ በሆኑ ኢትዮጵያውያን ስም የሚጠሩ ትምህርት ቤቶችን ለማቋቋም ነው ያቀዳችሁት። የቱን ያህል ተስፋ ሰጥቷችኋል? ብዙ ችግር ያለበት ሀገር ቀድሞ የነበሩ መደበኛ ትምህርት ቤቶች ብዙዎቹ በሰሜን ኢትዮጵያ የነበረው ግጭት ሳቢያ እየፈራረሱበት ብዙ ችግር ያለበት ጊዜ ነውና እንዴት ነው ይሄን ውጥናችሁን ለማሳካት እየሞከራችሁ ያላችሁት?
አዎ፣ እንግዲህ ዋናው ልጆች ተስፋ ናቸው። እኔ ብቻ አይደለሁም። አይ ቲንክ ደግሞም ሌላ ልጆች ስንል ብዙ ሰው የሚሰባሰብበት ምክንያት ነው። ስለዚህ አሁን ሁሉ ያነሳው ነገር ሆኖ የእውነት የወደፊት ኢትዮጵያችን ቆንጆ ጮራ ከፈለግን አሁን ልጆች ላይ በጣም ማተኮር አለብን፣ መስራትም አለብን። ለእኛ በጣም ተስፋ ደግሞ ሌላው የሰጠን እውነት እዛ አካባቢ ያለው ህብረተሰብ እንዴት እንደተቀበለን ነው። የመጀመሪያውንም እናንተ ሄዳችሁ አይታችሁት ነበር፣ ባህር ዳር ኢንተርቪው ማድረጋችኋቸው ነበረ። እዛም ያሉት አስተማሪዎች አካባቢም ትምህርት ቢሮም ያሉት ሰዎች በጣም የእውነት እጃቸውንም ልባቸውንም አእምሯቸውንም ከፍተው ነው በዚህ መንገድ እንሂድ ስንላቸው እንግዲህ እኛንም ተከትለው እኛም እነሱን እየሰማን ያ ነው እንግዲህ ወደዚህ መንገድ የከፈተው። ሌላው ቅድም እንዳልኩት ዶክተር አብርሃም መልኬና አቶ ጌታቸው ዋለልኝ የሚባሉ የደብረ ታቦር ዩኒቨርሲቲ ስታፍ መንበር እና አስተማሪ ከእነርሱም ጋር ለብዙ ወራቶች በጦርነቱም ጊዜ ነው እውነት ለመናገር አንዳንዴ አካባቢው እንኳን ያለውን ነገር እየነገሩኝ ስብሰባ እናደርግ ነበረ። ይህንንም ለማለት የምፈልገው በችግር ውስጥ ሄደንም ነው አይደለ አንድ ቦታ የምንደርሰው። ጣጣ ውስጥም ነው ሰምጠን ነው የምንወጣው። ስለዚህ ችግሩ ማገድ እንዳልነበረበት ነው። እኔም አልተውኳቸውም እነሱም አልተውኝም። እሱ ነው እንግዲህ ዋናው ለእኔ ተስፋ። የእውነት የወደፊቷ ኢትዮጵያ ልጆቿን ከተንከባከብን፣ ጥሩ ነገር ካስተማርን፣ ባህላቸውን እንዲያውቁ፣ ሰውን እንዲያፈቅሩ፣ ልዩነት በሀሳብ ነው እንጂ በሌላ ነገር እንደማይፈታ አሁን ካስተማርናቸው የዛሬ 10 ዓመት ተመልሰን ምንም ውስጥ እንደማንገባ ተስፋ አለኝ።
ቀደም ባለው ውይይቶም ይህንኑ ሀሳብ ጠንከር አድርገው ገልጸዋል። በጊዜ ውስጥ በሚገበይ እውቀት ሁነኛ ለውጥ ማምጣት መቻሉን፣ ይበልጡንም ትኩረት መደረግ ያለበት ገና በጨቅላ እድሜ ባሉ ህፃናት ላይ መሆኑንና ለሚመጣውም ውጤት አዎንታዊ ይሁን አሉታዊ ቁልፍ ነው ማለትዎን በውይይቱ ገልጠዋል። ተስፋ አደርጋለሁ ጅምራችሁ ዳር ይደርሳል። የግንባታ ስራውንም ሆነ ሌሎች እንቅስቃሴዎቻችሁን እንከታተላለን። ለአሁኑ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
አሜን። እኔም እግዚአብሔር ይስጥልኝ።
አንዳች ሱስ አስያዥስ ብዙዎችን ከእጅ ስልኮቻቸው አለያም ከኮምፒውተርና ላፕቶፖቻቸው ሰሌዳ ላይ አይናቸውን እንዳይነቅሉ የሚያስገድዱት የማህበራዊ ትስስር ገጾች ጉዳይ አሁንም እያነጋገረ ነው።
የሐሰት ዜናና መሰረት የለሽ መረጃዎች በየፊናቸው ብርቱ ዋጋ እያስከፈሉ ባሉበት
የማህበራዊ ሚዲያን ለበጎ ዓላማ መዋል በአንጻሩ ቀድሞውንም የነበረ እናም የሚቻል አሁንም ያለ ነውና
የቀልብ ሰራቂ አንዳንዴም ሱስ አስያዥነት ጠባይ ጭምር የተስተዋለበት ኃያል ጉልበቱ ታዲያ ለተሻለ መልካም ዓላማ የሚያውሉትም ያንን ያህል አያሌ ሚሊዮኖች መሆናቸውን ይዘነጋን ይደርሳል።
ይህን መሰሉን መንገድ የመረጠችው በምዕራባዊ ካናዳዋ የአልበርታ ክፍለ ግዛት ዋና ከተማ ኤድመንተን ነዋሪ የሆነችው ኢትዮጵያዊቱ ወጣት ነርስ መማር አለባቸው ናት።
በተለያዩ የማህበራዊ ትስስር ገጾች የምትሰራውንና ሌሎችን ለመርዳት ያዘችውን ውጥን ጨምራ አጫውታናለች።
መማር አለባቸው። በቅድሚያ ለጊዜሽ አመሰግናለሁ።
እኔ ማመሰግናለሁ ለከግዚ።
ተጠቃሚዎች ራሳቸው በሚያወጧቸው የተለያዩ ይዘቶች ያሏቸው ለአንዳንዶች ለየት ያለ ክሎት ማሳያ ለሌሎች ደግሞ ቀልብ ለመስረቅ ብቻ ታስበው የሚደረጉ እንግዳ ድርጊቶችንም ጨምሮ የሚታዩበት ለብዙዎች አስደሳችና አዝናኝ አጫጭር ቪዲዮ ምስሎች በተከታታይ የሚቀርቡበት ቲክቶክ በመባል በሚታወቀው የማህበራዊ ሚዲያና ሌሎችም የማህበራዊ ትስስር ገጾች ላይ በመታወጫቸው የቪዲዮ ምስሎች ትታወቂያለሽ። ከሌሎችም የማህበራዊ ትስስር ገጾች ለየት ያለ ጠባዩም የተነሳ በብዙዎች የሚዘወተር ከቅርብ ጊዜ ወዲህ ደግሞ ኢትዮጵያውያንም በብዛት እየተጠቀሙበት ነው። እዚያ ላይ በኢትዮጵያ የተለያዩ ባህላዊ አልባሳትና ባህላዊ አጫዋቶችን በማሳየት ጭምር ነው የምትታወቂው። ዛሬም ቃለ ምልልሳችንን በሬዲዮ ለሚከታተሉ አድማጮች አረንጓዴ ቀይ ቢጫ ጥለት ያለው ቀሚስና ነጠላ ለብሰሽ ወይዘሪት ኢትዮጵያን ራሷን መስለሽ ብቅ ብለሻል። መማር እስኪ በቅድሚያ ስለ ራስሽና ስለ ስራሽ ንገሪኝ።
ለተፈጠኝ እንደዛ መሰግናለሁ። እኔ አሁን ቲክቶክ ላይ እንደምታየው አጫጭር ቪዲዮዎችን በመስራት እንደምገልጸዋል እሱን ሀገርን በማስተዋወቅ ያለንን ባህል ዘፈኖች፣ ሙዚቃዎች ጥሩ ነገራችንን በማስተዋወቅ ነው እዛ ቲክቶክ ላይ ብዙ ነገር ማደርገው። እንደምታየው ያው ሁሌም ኢትዮጵያዊነት ነው ለእኔ ቀድሞ የሚታየውና ኢትዮጵያዊነቴን በቻልኩት መጠን መግለጽ በምችለው በማውቀው ወይም አገሬ ላይ እናት አባቶቼ ማስተማሪ ልክ ኢትዮጵያዊነቴን መግለጽ ፈልጋለሁ እና እሱ ነው። ሁሌም ድሮ ጀምሮ ቲክቶክም ከመምጣቱ በፊት ሶሻል ሚዲያ ላይ ጥሩ ነገር ለማድረግ ባህልን ማስተዋወቅ በሚለው ነው እሱ ማድረግ አስብ ነበር። ቲክቶክ ደግሞ እድሉን ከፈተ ባህልን ማስተዋወቅ ልብሶችን ደግሞ ከድሮ ቲፒካል የሆነ የሀገራችን የባህል ዋናው ቱባ ባህል የሚባለውን አለባበስ ወደዋል። እነሱን ሰበስብ ነበረ ከዚህ በፊትም ላይክ ቲክቶክ ሳይመጣ ነበሩኝ እና እነሱን በመጠቀም አንዳንድ ደግሞ ሰዎች እንዲሆንላቸው እኔ ላይ እንዲያዩት የሚፈልጉ ሰዎች ደግሞ ይልኩልኛል።
ቲክቶክ ላይ ካየሽ በኋላ ደግሞ ይሄን ብትሞክሪው የሚል ይመጣልሻል?
አዎ።
ዲዛይነሮች ናቸው
ስፔሻሊስት ብዙ አይነት ባህል የተለያየ የኢትዮጵያ ብሔር ብሔረሰቦች ልብስ ባለኝ መጠን አሳያለሁ እና አንዳንዶቹ ደግሞ ኦኬ የሀደሬ ሲድሪያ ምናምን አድርገሽ ስሪኝ ብለው ይልኩልኛል። ባህሉ እንዲታይ የሚፈልጉ ሰዎች አሉ። አንዳንዶች ደግሞ ወይም ካናዳ ስላሉ መላክ ስለማይችሉ ከኢትዮጵያ አሉ አንዳንድ ብሔር እኔ ያላገኘኋቸው የባህል ልብሶች እና እነሱን እንዴት እንላክልሽ የሚሉኝ ሰዎችም አሉ እና ያ ደስ ይለኛል። ድሮም አሁንም ባለ ፍላጎት ነው እንግዲህ የባህል ልብስን መልበስ ማስታወቅ ተጨምረው።
መልካም መማር እንዳልሽው በማህበራዊ ሚዲያ በተለይም ቲክቶክ የብዙዎችን ቀልብ የሚስቡ ባጫጭርነታቸው የተለየ ስሜት በማሳደራቸው የሚወደዱትን ይሃል የተለያየ ፍላጎቶች የሚንጸባረቁበት ነው። መታየቱም ወይም እዛ ላይ መቅረቡን ብቻ ፈልገው የሚመጡ ብዙዎች አሉትን ይሃል አሁን እንዳስረዳሽን ባህልም ማስተዋወቅም ነገር ያለበትን ነገር መፈልግ ውሳኔ ነውና የቱ ጋ ነው ያን ውሳኔ ያደረግሽው? ቀደም ሲልም አልባሳት እንደምታሰባስቢ ገልጽሽልኛል። ነገር ግን በመጀመሪያው እዚህ ጊዜ ዛሬ ይህን ማድረግ ጀምራለሁ ብለሽ ያልሽበትን ያችን መጀመሪያ ወጣሽባትን ይዘሽ ወጣሽውንም ስራ ጨምረሽ ብታስታውሽ ነው።
ቲክቶክ ላይ ብቻ ሳይሆን ሁሌም ያገርም ባህል ማስተዋወቅ በሚለው እዚህ ካናዳ ውስጥም ሄሪቴጅ ዴይ ይባላል። በየአመቱ 3 ቀን የሚከበር የተለያዩ ሀገሮች ባህላቸውን የሚያስተዋውቁበት ምግባቸውን የሚያስተዋውቁበት ልብሳቸውን እንደ ፋሽን ሾው የሚያደርጉበት እና እኔ እዚህ ሀገር ላይ ከረገጠ ጀምሮ ያን ነገር አደርጋለሁ። ሀገሬን አሳውቃለሁ ፋሽን ሾው በማድረግ ምግቡን፣ ልብሱን፣ ጭፈራውን ማልችለውንም ጭፈራ
ትሞክሪያለሽ
ተማርኩ ማለት ነው። የሞከር በቃ የቻልኩትን ያህል ብቻ ለማሳየት የሀገሬን ባህል እሞክራለሁ። እሱ ብቻ አይደለም ስወጣ ለብሶ መውጣት በቃ ጣም እያረኩበት የሀገር ባህሉን ልብስ ለመወጣው ፍቅሩ ያለው ከዛ ደግሞ የጀምረው። ቲክቶክ ደግሞ ሲመጣ እድሉን ከፈተኝ ሰው ማሳይበት ተፋ አድርጎ የሚያመጣበት እድሉን ተጀመረ ማለት ነው። እንደ አጋጣሚ ሆኖ ያው ፌስቡክ፣ ኢንስታግራም ነበሩ ሌሎቹ ሚዲያዎች፣ ግን ቲክቶክ ሲመጣ እኔ ያው አጋጣሚ ኮቪድ ተመርምሬ ፖዘቲቭ በዛ 2 ሳምንት ኳራንታይን በተደረኩበት ሰዓት ቲክቶክ ዲስከቨር አረብ አገኘው። ደስ የሚል አፕ ነው ተብሎ ከዛ መጠቀም ጀመርኩ። ወር አገሬን ማስተዋወቅ የባህል ልብሶችን እየለበስኩ ምናምን ስወጣ ያለው ፊድባክ ቆንጆ ነበረ። ደስ የሚል ሆነ። ፎሎወር መጣ፣ ፍላጎት እየጨመረ ይህም ባደርግ የተሻለ ነገር አድርጋለሁ የሚል ነገሮች እየጨመሩ መጡ። ያው የጀመረው ኮቪድ ይዞኝ እንደዛ ነው የጀመርኩት።
ግሩም መማር፣ ቀደም ብለሽ በዚህ በምትሰሪው በቲክቶክ እና የተቀረው ሶሻል ሚዲያ ላይ የምታደርጋቸውን ስራዎች ገልጸሽልን ነበር። ይበልጡን የኢትዮጵያን ባህል ማስተዋወቁ ትኩረትሽ እንደሆነ ነበር ያስረዳሽን። ከዚያም ያለፈ ተሳትፎ እንዳለሽ ተረድቻለሁ። ሌሎች ውጥኖችም አለሽ፣ በተለይ ኢትዮጵያውያንን የሚመለከቱ ይህን እድል ተጠቅሞ ሌሎችን ለመርዳት የምታደርጊው ጥረት መኖሩን ነው የተረዳሁት እና እስኪ ደግሞ ስለሱ አጫውችኝ።
ያው ባህልን ከማስተዋወቅ ሀገር ሌሎችም አደርጋቸው ነገሮች ገንዘብ በማሰባሰብ በጦርነት ምክንያት የተፈናቀሉትን ወገኖቻችን መርዳት። በዚህ አጋጣሚ በዚህ ዘመቻ ላይ የረዱኝ ሰዎች አሉ። ለድሃ የረዳ ለእግዚአብሔር ብድር የሰጠ ማለት ነውና እግዚአብሔር ደግሞ ብድርን ይመልሳል። ሲመልስ ደና አርጎ ነው የሚመልሰውና እግዚአብሔር ይስጣችሁ ለረዳችሁ ይሄንን ሐሳብ ተቀብላችሁ እዚህ ደረጃ ላደረሳችሁ እግዚአብሔር ይስጥልን። ሌላው ምንድነው? ቲኤች እርዳታውን ለማከፋፈል ነው። በተለያዩ ክልሎች የተፈናቀሉ ሰዎች አሉ፣ የተጎዱ ሰዎች አሉ። እነሱንም አይቶ እርዳታውን ማድረግ ነው ማሰበው። ሶሻል ሚዲያ ሁለት ነገር አለ። መጥፎ ነገር ለማድረግ ወይም ዲስኢንፎርሜሽን እንደዚህ አይነት ነገሮችን ለማድረግ ወይም ለጥሩ ለመልካም ነገር መጠቀም እንችላለን። እኔ የመረጥኩት ለመልካም በሚለው ነው እንግዲህ ያልኩት። ሁሉም ሌሎችን ሰዎች እንዲከተሉት የሚፈልገው ነገር አለ። መልካም ነገርን በማብዛት በመናገር በማሳየት ነው መልካም ነገሮችን ልናሳድግ ወይም ሌላ ሰው እንዲከተለው የምንፈልገው ማለት ነው።
መልካም በማህበራዊ መገናኛዎች ወይም በማህበራዊ ሚዲያ መልካም ነገርን የማድረግ ምርጫሽን ቤቱ መንገድ መውሰድ እንደፈለግሽ ነው የገለጽሽልን። የሙሉ ጊዜ ስራሽ በህክምና ዓለም በነርስነት ሙያ ነው የምታገለግዩ። የህክምና ተቋማት ውስጥ በዚህ ሰዓት በአብዛኛው ከኮቪድ ጋር የተቆራኙ ችግሮች ጎልተው የሚታዩበት የህክምና ተቋማት በአብዛኛው በህሙማን የተጨናነቁበት ጊዜ ነው። አምስተኛው ማዕበል በ2020 መጀመሪያ የታየውን የሚመስል እንደገና አዲስ ትርምስ እየታየ ያለበት ነው። ምን ይመስላል በሱስ በኩል ያለው ህይወትሽ? በነርስነትሽ ከኮቪድ ህሙማን ጋር እነሱን የመርዳት ስራ ላይ ብዙ ጊዜ ታጠፊያለሽ ወይንም ሌላ ህክምና አገልግሎት ዘርፍ ውስጥ ነው የተሰማራሽው? እስኪ ደግሞ ስለሷቻዎች ነው።
ያው ግዴ መጀመሪያ ያቀርብ ስለመጣ ሌላ ፕሮፌሽን ነበር መምረጥ ፈለኩት። ግን አንዳንዴ አንዳንድ ስራዎች ትሰራለ ያቀርብ ስለመጣ እንደ አዲስ ኢሚግራንት ማለት ነውና እሱን ስትሰራ ተመሳሳይ እንደዚህ አይነት ስራ ጀመርኩና አየሁት ለውጡን ሰው መርዳት እንዴት ደስ እንደሚል ማለት ነው። እና ያንን ደስታ ሳይ ኦኬ ይሄ ነገር በተሻለ በትምህርት ቢደገፍ በጣም ጥሩ ነገር ይሆናል ነው ብዬ አሰብኩኝ። ተማርኩ እና ከእርዳታውም ጋር ስለሚያያዝ እርዳታ ትፈዳለ። ነርሲንግ ሁሉም ለኛው ተከፍሎ ነው ይህኛው ሳይከፈል ነው የምታደርገው። ሰውን መርዳት ደግሞ በጣም ሁሉ የሚያስደስት ነገር ነው። አሁን ደግሞ ያለንበት ደግሞ እንደኛ አይነት ሙያ ያለው ሰው ለሁሉም ሀገር ለሰው ልጅ በቃ እርዳታ የሚሰጥበት የኮቪድ አለ። ኮቪድ ያመጣብን የአዲሱ ህይወት እንደዛ ነው እና እንደውም እዚህ ሀገር የምሰራው ኮቪድ ፔሸንቶች ጋር ነው እና ከብዳል ስራው መርዳትም አለብኝ ማድረግም አለብኝ ብዬ ስላሰብኩ እንግዲህ የውስጤ ፍላጎት የሚጨምር ነው ማለት ነው።
በእርግጥ ህሙማንን መንከባከብ ከውስጥ ፍቃድ ጋር ሲያያዝ የተሻለ ውጤታማ እንደሚሆን ይታወቃል። ዘመን የጠገበ ትልቅ ክብርም የሚሰጠው ሙያ ነው። የነርስነት ሙያሽ ያንን ያህል ጊዜ ይፈልጋል። እስኪ ቀንሽን እንመልከት። እንደዚህ ብዙ ጊዜ የሚጠይቅ የሚፈትን ሙያ ውስጥ ሆነሽ አሁን ባለንበት በተለይ ቀደም ብለሽ እንደገለሽው ኮቪድ በፈጠረው ዓለም ውስጥ ቀኑን አዳጋች የሆነ ስራ ሲሰራ ተውሎ እንዲህ ላለው ደግሞ በማህበራዊ ሚዲያው ምትሰሩን ስራ ለመስራት እንዴት ጊዜ ያገኘሽ?
እነኚህን ቪዲዮዎች በምታዘጋጅበት አንድ ቀን የቀን ውሎሽ ምን እንደሚመስል ባጭሩ አሳይን እስኪ።
ማጮች ከመማር ጋር የጀመርነው ቃለ ምልልስ አላበቃም። በመጨረሻው ላነሳነው ጥያቄና people to people በተባለው ዚህ ዩናይትድ ስቴትስ ውስጥ በሚገኘው የኢትዮጵያውያን ዓለም አቀፍ የህክምና ባለሙያዎች ማህበር የምታደርገውን ተሳትፎ ጨምሮ በሌሎች ርዕሰ ጉዳዮች ዙሪያ ያነሳነውን በሌላ ጊዜ እናቀርባለን። ሙሉን ቃለ ምልልሳችንን በድረገጻችንና በማህበራዊ ትስስር ገጾቻችን ላይ እናኖራለን። ለአሁኑ ግን እንግዳይን መማር አለባቸውን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
Chingala Marie, 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 Marie,
ማጮች አሁን የመጽሐፍት ዓለም ገጾች የሚገለጹበት ነው ሰዓቱ።
ቀናልባ ዘመኖች ወዳጅ ዛሬ ደጅ የዝምታ ካፊያ ኮረደበትና በራፊ የኑሮ ቀስቀሳ ወጭፎ ካልሰጠሰ በኋላ ከቱ የትኛዋ የምድር ማህፀን ወለደችና ተገኘ እንደምንስ ተከሰከና ከጻ ከገጽ ይዋለ እርጅናው ቀኝ ገሶ መለያ የሆን ዘንድ ነጭ ማተውን በራስ አጉርፍ ላይ ካሰፈረ ወዲያ በትር የደከመ ሰውነትክን መሸከም ተስኖት ወንተች ለክ መንጠልጠላክ እየተንቀጠቀጥ አድባሯ ተገባበት እንዳታጣሲ ግርበት ያደረኩት የጎጆን ሳንቃ ደፋር ገቆመ ባይከረመኝ ደነገጥኩኝ ኖርብዬ እንዳልቀበል ጉልበቴ በግዜር ስማን ይስሏል በአመታት ተበዝብዟል ዛሬ ዛሬ ወንተ መጣብኝ እንጂ ሽንኩም አላውም ነበር ስንትና ስንት ዘመን ተሸክሞኝ ሲያገለግለኝ ኖሮ ይለ እና ከበራፊ ደርሰ መግባት ተስኖ ቆመሃል እኔም እንዳየውክ ከተቀመጥኩበት ዱካ ላይ ተነስቼ ልቀበልክ ችኩኛል ታዲያ እንዲና ያ ከለብስከው እንደ በረዶ ከነጣው ኩታክ በስተቀር ሁሉን ተናርጭቷል በል ያ የሚያበራው ፊትህ እንኳን እድሜ ባደረው ድል ተጋርዶ በጊዜ ሳትብስሷል ብሩህ ገጽሽ ሽቷል እኛ ጉልላት የመሰሉ ገለጥ ያረካችሁን ብሆን እንደ ማለዳ ፀሐይ መላ አካላትን ሙቅ ያረጉ የነበሩ አይኖችህ በተሸበሸ በቆዳክ ተውጠዋል እንዲያው በጠቆረ ሰማይ ላይ እንደተነጠፉ ከዋክብት በሩቅ ብቻ ጭልጭል ሆነዋል እንደ ድንገተኛ ማዕበል ደርሶ የሚያናውዝ የረጋ ልብን ያውቅ የነበረው ፈገግታ ግዝ ለተመለከተ ቁሙ የፈጣሪ የጆቹ ስራ እንዲያደንቅ የሚያስገድድ የነበረ ቁምናስ ትላንት እድሜን ብቻ ሳይሆን ትክለ ቁመናን የሚያሳጥር ነዋል ለመሆኑ እነዚህ አመታቶቻችን ካለፉ ስንት ጊዜ ሆነ እነኛ ቀን አልባ ዘመኖቻችን የመፈላለጋችን ወቅቶች 32 አመታት ያኔ ዝናክ ከአገር አልፎ በዓለም ይመኝ ነበር እጆች ሁሉ ወደ አንተ የሚዘረጉበት ነፍሶች ሁሉ አንተን የሚሉበት ቀልቦች ሁሉ ያንተን የሚያሳድሩበት ወቅትም ጭምር ስምህ የጥሩ ነገሮች ምሳሌ ሆኖ የሚቀርብበት ከውቆች በላይ የታወቅ ልትመለከ ጫፍ ደርሰ ጥበበኛ ተሰኝተ ለብዙዎች ብዙ ነበርክ እኔማ ህይወት ከአንዱ ጨለማ ደሳሳ ጎጆ ውስጥ የሽነቁረችን ፍጥረት ነበርኩኝ ለውቅና የማልገባው ሁኜ ቀኝ ሳስቱልኝ የኔ እንድትለኝ የሚያበቃ ጸጋን ያልታደልኩኝ ከራሴ በስተቀር ለማንም ምንም ያልነበርኩኝ ለአንተና ለፍቅር ብቻ የተሰጠውኝ ምስኪን ልዩነታችን ልዩ ነበር ርቀታችንም የመሬትና የሰማይ ያህል የማይደራረስ ቢሆንም ምኞትና ፍቅር ከሉ የሚያስከራቸው ከተላላቸው እናትወደደን የቱም ሊቅ እስከማይደርስበት የቱም ቃል እስከማይገልጠው የቱም ልቡን እስከማይገነዘበው ድረስ መናፍቆት ተቃጠለን። አይኖቻችን የስስት እንባስ ያቆ ተፈላለግን ግን ልዩነታችን ለየን አልተገናኘንም።
የታሪኩ ደራሲና ገጣሚ ገነት ወንድሙ ትዝታን ሳስታምን ይሰኛል አዲሱ ያጫጭር ልቦለድ ታሪኮች ስብስብ መድብሏ።
ለምሽቱም አጭር ቆይታ ይኖረናል።
ገነት በቅድሚያ እንኳን ለገና በዓል በሰላም አደረሰሽ።
ንሳድ ላይ እግዚአብሔር ይስጥልኝ። እንኳንተንም ሰዎችንም እንኳን አደረሳችሁ።
ከጥቂት ወራት በፊት በግጥም ስራዎችሽ የተዋወቅሻቸው አድማጮቻችን ዛሬ ደግሞ ከአጫጭር ልቦለድ ድርሰቶች ጋር ብቅ በማለትሽ የትረካ ስራዎችሽን ደግሞ ለመስማት መልሰው አግኝተውሻል። ረዘም ያሉ ደቂቃዎችን የሚወስዱ የልቦለድ ድርሰቶችን በሬዲዮ ፕሮግራማችን በብዛት ባናስለምድም ከአዳዲስ ስራዎችሽ አንዱ የሆነውን ቀናልባ ዘመናት የተሰኘውን አጭር ልቦለድ ፍራሽን በከፊል አሰምተናል። ታሪኩ ወዴት ይወስዳል? ቀሪውስ ምን ይሆን የሚለውን በተለየ ስሜት የተከታተሉ አድማጮቻችን እንደሚጠይቁና እንደሚጠብቁ ገምታለሁ። ከዚህ ቀደም ካንድም ሁለት የግጥም መድብሎችሽ ነው የምትታወቂውና ከግጥሞችሽ ትይዩ አጫጭር ልቦለዶችን የመድረስ ዝንባሌ ነበረሽ ወይስ ወደኋላ ላይ የመጣ ነው? እስኪ ስለ አጫጭር ልቦለድ ስራዎችሽ ደግሞ በመጠኑ እንጫወት።
ጀስትልኝ ወደ 23 የሚሆን ታሪኮች ነው ያስኩት። ሁለቱንም ኩል ጀምርኩ ይመስለኛል። አጭር ልቦለዱንም ግጥሞቹንም ግን ብዙ ጊዜ ወደ ግጥም ነው ማደላው። ራሴንም እንደ ገጣሚ ነው የማስበው። አጭር ልቦለድ ጸሐፊነት በበለጠ ማለት ነው። ግን ያ በፍቅር ደረጃ ለሁለቱም ፍቅር አለኝ። አጭር ልቦለዶችን በጣም ነው የምወደው። ማንበብም መጻፍም እና ያ በዛ ነው።
በገጣሚነትሽ የሚያውቁሽ አንባቢዎች የሚረዱት የሚመስለኝ ቀደም ባለው አጭር ወጋችን ውስጥ የተካተተ በተለይ ደግሞ ከፍቅር ጋር የተገናኘ እምቅ ስሜትን ሰዎች ስለ ህይወት ያላቸውን ምልከታ በቅርበት የሚመለከቱ የግጥም ስራዎችሽን ተዋውቀናል። የአሁኑም ለቅምሻህል የተከታተልነው ይህ አጭር ልቦለድ ቀናልባ ዘመናት ውስጥ ያን ጥልቅ የፍቅር ስሜት በቦታ በትውስታ በዘመናት ውስጥ የሚመጡ ጉዳዮችን ወደፊት ራሱ በዚህ መንገድ እቀበለዋለሁ እስከሚል ድረስ አንድ ሰው ከጥልቅ ስሜቱ የተነሳ የሚያይበትን የሚያሳይ ነው። እስኪ አጫውቺን ስለ ድርሰት አጻጻፎችሽ።
ብዙዎቹ ያው ግጥም እንደምጽፈው ነው የምጽፈው። ባለፈው እንዳጫወትኩ ከእውነት ነሽችል ልጽፍ እሞክራለሁ ብዙ ጊዜ እና ያው በቀናልባ ዘመኖች በጣም ከምወዳቸው ጽሑፎች መካከል አንዱ ነው። ለራሴም ሳነበው ስዕሉ ነው የሚታይ ብዙ ጊዜ። እዛ ውስጥ ያሉትን ገጸ ባህሪያቶቹ አብሮኝ እንደኖሩ እንደማውቃቸው ነው የሚሰማኝ። ሌላው ደግሞ ያው ስጽፍ ብዙ ጊዜ ምናልባት አላቅም ልጆኝ የሰማሁት ነገር ይሆናል። ምንድነው የሚባለው? ጸሐፊ ስትሆን፣ ገጣሚ ስትሆን ከሰው ተራምደህ ማሰብ አለብህ የሚባል ነገር አለ። በአመታቶች ይሆናል፣ በቀናት ይሆናል፣ በሳምንታትም ግን በየለት ኑሯችን ከምናስበው ሻገር ብለን አለፍ ብለን ማሰብ አለብን የሚባል ነገር አለና እዚህ ድርሰት ውስጥ የሚያየው ያንን ነው። ትላንትና ላይ ሆኜ አመቶችን ተሻገር ያየሁበትን ነገር ነው ለማስፈር የሞከርኩት።
መልካም።
ገነት ቀደም ብለሽ እንደገለሽው ፕላንት ላይ ሆኜ ወደፊት ለማየት ሞክራለሁ ነበር ያልሽው። በገጽታ አሳሳልሽ ባተራረክሽ ስላዊ አገላለጽ የጎላበት አጻጻፍ ትከታያለሽ። ገጸ ባህሪያቱ ለኔም አብረውኝ የኖሩና አብረውኝ የዘለቁ ያህል ሆኖ ይስማኛል ብለሽ ነበር። ላንቺ ብቻ ሳይሆን ታሪኩን ለሚሰሙና ለሚያነቡም ለተደራሲዎችሽም ቅርብ የማድረግ ድል የሚሰጥ አቀራረብ ወይም አጻጻፍ ይመስለኛል። ገጣሚነትሽ ፍርቶሽ ይሆን ምስል ከሳች ለሆነ ለዚህ አቀራረብሽ?
አዎ ግጥም መጻፌ እውነት ነው ረድቶኛል። ልቦደዶቹም ላይ አንተም እንደገለጽከው ብዙ ጊዜ አንተ እንዳያቸው ሁሉ ስዕል ሆኖ እንዳያቸው ሁሉ እኔም እንደዛ ነው ብዙ ጊዜ የሚታዩኝና አርሳቸውም አብሮኝ ነው የሚኖሩት። ኬት እንደሰማት አላቅም አንድ ድርሰት ወይ ደግሞ ጽሑፍ ግጥም ሊሆን ይችላል የሆነ ሰው አንብቦት ከረሳው ወይ ደግሞ ህሊና ውስጥ ምስል ከፈጠረለት እንደ ጥሩ ስራ ነው የሚቆጠረው። ያ ነገር ሁሌ ያለ እና ጽሑፎችንም በቃ በዛ ነው የምመዝነው። ምንድነው ደራሲ ቅድሚያ ማልቀስ አለበት በሚጽፋቸው ነገር ይባላል፣ ቅድሚያ መሳቅ አለበት ይባላል። እንደዛ እና እንዴት ልበል አብረውኝ እንደኖሩ እንደ ቤተሰብ እንደ ጓደኛ ነው ጎልተው የሚታዩ። እውነት ነው ግጥሙ ረድቶኛል። በዚያ
ጥሩ ታዛቢም ትመስያለሽ። አንድ ቦታ ስትሄጂ እንቅስቃሴዎች ይኖሩ በአካባቢው በሁኔታ ውስጥ እንዋጣለን። አንዳንዶች ግን በተለየ መንገድ ማስተዋል የመከተል ልማድ አላቸው። ሁሉም ጋር ላይሆን ይችላል ወይም የግድም አጻጻፋችን ያን ዝንባሌያችን ላይ ይከተል ይችላል። አንቺ ግን ራስሽን ስትመለከቺ በጣም ታዛቢ አይነነሽ። ባዘቦት ድንገት የሄድሽበት ቦታ ያን አይነት ነገር ስታደርጊ ራስሽን ታገኘዋለሽ?
አዎ ደራሲ ነኝ እንኳን አይደለም፣ ግን ግጥም መጻፍ እንደሚሞክር ሰው ልቦለድ መጻፍ እንደሚሞክር ሰው አያድለው። ግን ሁን ብዬ አይደለም በቃ በሚገር ሁኔታ በቃ ትንንሹ ነገር ሁሉ ነገር ጊዜ ቢኖር የሚጻፍ በቀን ውስጥ በጣም ብዙ ነገር ነው የምታየው። የምትነካውን ነገር በሌላ መንገድ ነው የምታየው። ሌላ ትርጉም ነው ለአንተ የሚሰጠኝ። ሌላ ሰው ካየበት ሜቢ ራቅ ብለክም ያሰክም በምንም መልኩ ብቻ በተለየ ነገር ነው የምታየው እና ሊባትልም ታያለ። ለዛ እንዲ ከተፈጠረ
የሚያግባባ ይመስላል። በዛ መንገድ ከተመላለስን ሁለተኛ ተፈጥሮ ይሆናል ይባላል። ያን አይነት ዘዴ በስራሽ ውስጥም በለት ተለት ልማዶች ውስጥም ይንጸባረቅ ከሆነ የጠባይሽ አካል ሆኖ ነው የሚቀረጸው እና ከዚያ በኋላ ያለው እንግዲህ ታሪክ ነው እንደሚባለው ይመስላል።
እውነት ነው እውነት ነው።
ሌሎች ለማንበብ ለመስማት የሚያጓጉ ይመስላሉ። ለአድማጮች ለቅምሻ ያሰማነውን የቀን አልባ ዘመኖች ትረካ ተከታይ ክፍል በሌላ ፕሮግራማችን እናቀርባለን። ገነት ሌሎች ስራዎችን ባነበብንበት መጽሐፍሽ ከአንባቢያን እጅ በደረሰበት ጊዜ ሰፋ ያለ ወግ እንደሚኖረን ተስፋ አድርጋለሁ። ለአሁኑ ግን ለጊዜሽ አመሰግናለሁ። እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኝ። ምን ለነበረን ጊዜ በጣም ነው የማመሰግነው።
አድማጮች አሁን ወደ አዲስ አበባ ነው የምናቀናው።
አሁን የአዲስ አበባው መስኮት ተከፍቷል። ሩሲ አክሊሉም ለምሽቱ ያሰናዳውን ይዞ ቀርቧል።
አሉላ እና ትዝታ እንዴት ሰነበታችሁ? እንኳን ለብርሃነ ልደቱ እናንተንም አድማጮቻችንንም አደረሰን እያልኩ መልካም ምኞቴን እገልጻለሁ። በአሁኑ ጊዜ ሚሊዮኖች ኢትዮጵያ ውስጥ እየገቡ በመሆናቸው በአዲስ አበባና በሌሎች ከተሞች ያለው ሁኔታ እጅግ ደስ የሚል ነው። ሞቅ ሞቅ የሚል ነው የዘንድሮ በዓል። ዲ ወደፊት ደግሞ የከተራው የጥምቀቱ የቃና ዘገሊላው በዓል አለ። ኢትዮጵያ እጅግ ደምቃ አምራና ተውባ ነው የምትሰነብተው ማለት ነው። ታሳውስ እንደሆነ ባለፈው 15 ቀን ድምጻውያን ሙዚቀኞች ዜማ ዘፈን የት እንዴት እንደጀመሩ ከግርማ ነጋሽ ጋር እንወያያለን ብዬ ነበርና ጥምቀት አንዱ የዘፈን ማጥኛቸው ቦታ እንደነበረ ግርማ ነጋሽ ያጫውተናል።
ጎርኩምቢል እንደው ዋሸ ነው ብለውኝ የሁላችንም የመጀመሪያ መነሻ ጥንቀት ብቻ መጥባለን ይሆ የሚደረጉን ከፍታዎች ሁሉ ውስጥ ሁሉ ተፈልገን ሄደን መደባለቅ ነው። የኔም ከዛ አይወጣም። ጥንቀትን አከብር ነበር። ጥንቀት እንዳውም ከጓደኞች ጋር የደረቀ እንጨት ሰባስበን እዛ እያነደድን ዶና ነገር ነበር። እንዲህ ሲል እንግዲህ ያው ትልቁንም ሰውዬ እኔ ሰፈር አቶ ጋር መጥቶ አግኝቼ ታሪኩ መነሻ በጥንቀት በምን የጀመርኩትን ከሱ ጋር ገጥሜ ያዳበርኩት።
ጥላሁንን ማለት ነው?
አዎ፣ ትልቁን ሰው ጥላሁን ገሰሰን ከአቶ ጋር መጥቶ ፊት በራ አጋጣሚ እንደው አንድ እንደው ከፈቀድክልኝ ማውራው እንደውኛ ያቅማችን እያረግዝ ከጓደኞች ጋር እየተቀባበል ስንል ይህ መልከ መልካም ውብ እንደው ሸበላ ነገር እየቆመ ሁለት ሶስት ሲያይን አይቼዋለሁ። እና አንድ ቀን እንደው ያችን የምንላትን እስኪያሰና ኖረዋል ታዝቦን ያችን በደንብ ካጤነ ወደ አንድ በዓል ላይ ካፋችን ወሰድ አድርጎ ሻንጉራጉራት የኛና የሱ የደርስ ሁኔታ ሰማይና መሬት ሆነና እንዲደነገጥን እንዲ ምንድን ነገር ብለን ስንጠይቀረን ይከልንኝ ብሎ በቃ በደንብ ዘረዘረልን። ይህን ብለው እንጂ አለከዛ ወዲያ ከሱ መመሪያ እየተቀበልን አብረን እሱም እንደው ደረጃውን ትልቅ ደረጃ የያዘ ሰው ከኛ ጋር ወደ ታች ወርዶ በየጥምቀቱም አብሮን ዘፍኗል። እንደውም ማስታወሰው እሱ የሰበሰበውን ሰፋ ያለ የህዝብ ብዛት ወደ እኛ እንግዲህ እኛ የምንጠብቅለት አለ እንግዲህ ወታደራዊ ክፍል ውስጥ እንደመሆኑ አንዳንድ የምናይለት አለ። እሱ የሚያስሩ የሚሉ መሳይ ሰው የሰናይ አቁም ስንለው ያቁም እኛ እሱ የሰበሰበውን ሰው እንበትን ነበር ደስ ይለኛል። እሱ ለፍቶ የመጣውን በእኛ ድምፅ እየበተን ደግሞ መልሶ እሱ ሲል ይሰበሰብና እንዲህ እያል ቆየ ነው። እና እሱ ስር በመሆኔ እኔም እንግዲህ ወደዚህ ቦታ ለመግባት በጣም ይረዳኝ በጣም ይረዳኝ።
ግርማ ነጋሽ፣ አርቲስት ጥላሁን ገሰሰን ከፍ ከፍ አድርገዋል። ከፍ ከፍ ሊል የሚገባውም ባለሙያ ነው። አንድ ጊዜ ቀዳማዊ ኃይለ ሥላሴ ጃን ሜዳ ማዕከላዊ እዝ ክብር ዘበኞች የሙዚቃ ጥናት በሚያደርጉበት አካባቢ ሲዘዋወሩ ድምጽ ይሰሙና አዳራሽ ውስጥ ይዘልቃሉ። እዛ ሲደርሱ መድረክ ላይ ሆኖ ሲለማመድ የሰሙት ጥላሁን ገሰሰ ነው። ይሄ ድምጽ አንተ ነው? ሰማ ነው። በጣም ጥሩ ነው። ድምጽህን ጠብቅ። ድምጽን ለመጠበቅ ደግሞ መጠጥ እንዳትጠጣ የሚል ምክር እንደሰጡት በኦርኬስትራው አባላት ዘንድ ሲነገር ይኖራል። የዛሬ ዝግጅቴን በዚሁ ላብቃ። የዛሬ 5 ቀን እንገናኝ። ደህና ሁኑ።
ዝግጅት ሌሉን ለዝግጅቱና አመሰግናለን።
ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ
ለፕሮግራማችን ይስማማሉ ባላችኋቸው ርዕሰ ጉዳዮች ዙሪያ
በመጻፍና በመደወል እንድትሳተፉ እንጋብዛለን።
ዛሬውን ግን በዚሁ ልንቋጭ ነው።
የኢሜይል አድራሻችንን ለማስታወስ horn@voanews.com፣ የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን።
አሁን የቀረን
አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 እና 25 ሜትር ባንዶች
እንዲሁም በኢትዮሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።